تفلولت پروگرامتشن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣ ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው።
ክፍል 22ን አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
እንጠብቃለን ከአሳይ ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ ያግራችን መሬት ጠቦ ሲቆማተር ጎሳን ያጋጨል ቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳ ወያኔን ለመጣ አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ገብሮ ትዊተኛውን ውያኔ ፓስቱን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የወር ተቃዋሚ ጠባብ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ የወደፊ ዘረኞች ነሰው በላያችን ባይናችን እያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስርዓት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህል ውሃ ተነፍገን የጅብ ራስ ስንሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሾ ተቃሚው ከርቶ እጁ ሰጥቶ አንድ ያፋ ብቻ ከህዝብ ወግኖ ቆሞ በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተላ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ያመጽ እድልናት ዜጎቻ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋልጠን ወያኔ ያደግን ዘረኛ ባንዳውን ዶጋ አመድ አድርገን እናቸንፋለን።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ
ክፍል 22
ምዕራፍ 16 ከሴ በራ ማእከላዊ የቆየሁት ለስር ወራት ነው። የሚገርመው በ1970 ዓመተ ምህረት የቆየሁትም ለስር ወራት ነበር። የሚገርም አጋጣሚ በዛው በታሰርኩበት ዓመት መጨረሻ ሳላስበው ባለ ብዙ ስሙ እስር ቤት እንደገና ገባው። በጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ ላይ ስሙ ከርቸሌ፣ ወህኒ፣ ዶሮ ማነቂያ፣ ካምፓስ፣ ህዝብ ማመላለሻ፣ አገር ፍቅር ወዘተ ነው የሚላቸው። እኔ ደግሞ እሱ ወዘተ ካለው ውስጥ ከሴ በረሃን መርጫለሁ። ስሙን ማን እንደሚያወጣለት የሚያውቅ ሰው የለም። ግን ያው እስረኛው ነው ሊሆን የሚችለው። የእስር ቤቱ ህጋዊ ስም የአዲስ አበባ ወህኒ ቤት ነበር። እስር ቤቱ አሁን ደብዛው ጠፍቷል። ያ ሰፊና ጉደኛ ግቢ አንዲት ምልክት እንኳ ሳይቀር ነው የፈረሰው። ቢያንስ ቢያንስ ዓለም በቃኝ የሚባለውን ቤት እንኳ በሆነ ዘዴ ቢያስቀሩት ጥሩ ነበር። ከተፈለገ ደግሞ ይቻል ነበር። በተለይ ያ ክብ መሰል ባለ 8 ማዕዘን ዓለም በቃኝ የተሰራው በንግስት ዘውዲቱ ዘመን ስለነበር ከቅርስነት ደረጃም አልፏል። ሳያፈርሱት ቆንጆ አርገው ቢያድሱት ኖሮ የአፍሪካ ህብረትን ጻኑበት በፍጹም አይቀንሰውም ነበር። እንዲያውም የአፍሪካውያንን የባርነትም ሆነ የቅኝ ግዛት ስቃይ በቀጥታም ባይሆን ሊያስታውስ ይችል ነበር። ያ የድንጋይና የብረት ትርቢት እንዴት አርጎ እንደፈረሰ ሳስብ ይገርመኛል። ለማንኛውም የከሴ በረሃ ቦታው ለአፍሪካ ህብረት ተሰጥቶ በአሁኑ ሰዓት ያሉት ፎቆች ተሰርተውበታል። የድሮው የአፍሪካ አንድነት ጽፈት ቤት ከከርቸሌ ማዶ ሲሆን አንድ ህንፃ ብቻ ነበረው። የድሮ ፎቅ አሁንም የህብረቱ ጽህፈት ቤት ግቢ ውስጥ ነው። የከሴ በረሃ ከአቅጣጫ አንፃር በአራት መክፈል ይቻላል። በዋናው በር ሲገባ በስተቀኝ በኩል ኢንዱስትሪ የሚባለው ይገኛል። ለምሳሌ የብረታ ብረትና የእንጨት ውጤቶች የሚመረትበት ነበር። ትንሽ ወረድ ብሎ ኳስ ሜዳ፣ አስተዳደርና ክሊኒክ ይገኛል። በስተግራ በኩል የጥገና ማዕከል፣ ሺገዳይ የሚባለው የልብስ ማጠቢያ፣ የእስረኞች ምግብ መቀቀያ፣ ወፍጮ ቤት፣ መጻሕፍት ቤትና የህብረት ሱቅ አለ። ይህ እንግዲህ ወህኒ ቤቱን ወደ ጎን እኩል ብንከፍለው መጀመሪያ የምናገኘው የግቢው ግማሽ አካል ነው። ቀሪው ግማሽ በዋነኝነት የእስር ቤቱ የተለያዩ የሰው ማጎሪያ ክፍሎች ናቸው። ክልል ተብለው ይጠራሉ። ሁለተኛው ግማሽ በስተቀኝ 3 የእስር ክልሎች አሉ። የፍርደኛ፣ የሴቶችና የፍትሐብሔር የሚባሉ። በስተግራ ደግሞ የዓለም በቃኝና የቀጠሮ ክልሎች ናቸው። እያንዳንዱ ክልል በአጥር የተከለለ ነው። ክልሎቹ ከእስረኞች የእስር አይነት ወይም ደረጃ ጋር ሁል ጊዜ ተመሳሳይ አይደለም። ለምሳሌ በዓለም በቃኝ ክልል ውስጥ አብዛኛው ያልተፈረደባቸው የቀጠሮ እስረኞች ይበዙ ነበር። በቀጠሮ ክልልም እንዲሁ በርካታ የተፈረደባቸው እስረኞች ይገኛሉ። በከርቸሌ አንዱም ነገር ወጥነት የለውም። አሳሪዎችና ገራፊዎች ከታሳሪዎችና ከተገራፊዎች ጋር፣ የለየላቸው ነፍሰ ገዳይ ወንጀለኞች አንድም ወንጀል ካልሰሩ ንጹሃን ጋር፣ ልዑላንና ልዕልቶች ከጥበቃ ሰራተኞችና ከቤት ሰራተኞች ጋር፣ ጀነራሎች ከምልምል ወታደሮች ጋር፣ መኳንንትና መሳፍንቱ ከጭፈኛ ገበሬዎች ጋር አብረው ይኖራሉ። ባለ 8 ማዕዘኑ ዓለም በቃኝ የሰራ አካላቱ ድንጋይ ነው። መግቢያ መውጫው ደግሞ ድርብ የብረት በር ነው። ከመጀመሪያውና ከሁለተኛው የብረት በር መካከል ሰፋ ያለ ቦታ አለ። ፖርታ ይባላል። በዋነኝነት የዘቦች መቀመጫ ነው። ሆኖም እስር ቤት ውስጥ ወንጀል የሰሩ እስረኞች በካቴና ታስረው ለተወሰነ ሰዓት ወይም ቀናት ይቆዩበታል። አዲስ ስረኞችም ወደ ተለያዩ ክልሎች እስኪመደቡ ድረስ በዚሁ ፖርታ ለጊዜው ይቆያሉ። ያግቢ 57 ክፍሎች አሉት። ግማሹ ምድር ላይ ሲሆን ቀሪዎቹ ክፍሎች ደግሞ ፎቅ ላይ ናቸው። ያንዳንዱ ክፍል ከ15 እስከ 20 ሰው ድረስ ይይዛል። ግቢው በሲሚንቶ የተነጠፈ ሲሆን እስረኞች እግራቸውን ለማስታታት ዙሪያውን ይዞራሉ። ኋላና ፊት ሆነው ብዙውን ጊዜ ጥንድ ጥንድ በመሆን በስርዓት ይራመዳሉ። ይህ እንቅስቃሴ በሁሉም ክልሎች የተለመደ ነው። ዓለም በቃኝ መሃል ላይ አንድ በእንጨት የተሰራ ታዛ ነበረ። በንግሥት ዘውዲቱ ዘመን በሞት የሚቀጡ ሰዎች የሚሰቀሉበት ነበር ይባላል። እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል፣ ያድሩበታል፣ ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግር ብረት ይታሰሩበታል። ቀጠሮ። የግቢ ከ1971 ዓመተ ምህረት በኋላ 3 ተጨማሪ ቤቶች ተሰርተውለት በጠቅላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛ እና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛና 11ኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ኢማም የሚባል አስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ። ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደ ሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት፣ ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍታብሔር። ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹህ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከዝር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለእስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ሕንፃ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ የኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርችሊ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለሥልጣኖች የተቀበሩበት ነው። አጥማቸው ያለበት ቦታ ላይ አይን የሚስቡ ችፍችፍ ብለው ይበቀሉ ቀጭንና ረጅም የጥሩባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጣት ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። በአንድ ወቅት ወህኒ ቤቱ አበቦቹ አልጠፋ እያሉ ስላስቸገሩት ለሬሳ ሳጥን ሻጮች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስር ቤቶቻችን አንዱ ካንዱ ይለያል፣ የኑሮ ስልታችን ግን ተመሳሳይ ነው። እኔ የቆየሁት ሁለት ክፍሎች ውስጥ ነው። ለአንድ ዓመት ያህል 9 ቁጥር ውስጥ ኖሬያለሁ። ቀሪውን 5 ዓመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በእስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የስር ክፍሎች ሞርተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደርግ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በእነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የሀባዎቹ ጓደኞቼና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥኩ። ቤቱ ከጥቂት የደረቅ ወንጀል እስረኞችና 1-2 ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ፣ ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን፣ ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ቢያማቸውም እንኳ በቀን መተኛት አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥቅ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም፣ በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይቦናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል፣ ለመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከለም ለመወረጃ ክፍተት ስላለ ምራቅ የሚያስወጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 25 ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች ለምሳሌ አንሶላ፣ ሱሪ፣ ሸሚዝ እና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ተቀሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል፣ ይከራያል፣ በስጦታም ይሰጣል። የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድሪቶቻቸውን ሸጠው ይሄዳሉ። የሚያውቁት ሰው ታስሮ ከመጣም ያውሳሉ፣ ለጊዜው የቸገረው ከተገኘም ያከራያሉ። በስጦታም የሚያስተላልፉ በርካታ ናቸው። ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው። በርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር። የደርግ ብርድ ልብስ የምንለው አዲስ እስረኛ በቤት ውስጥ ከገባ ይደነግጣል። ከ200 በላይ ድሪቶ ተደርድሮ ሲያይ ይበረግጋል። ከራስጌ የሚከመረው ልብስ፣ ዙሪያውን የተንጠረጠረው ጨርቅ፣ ሳህን፣ ኩባያ፣ ፌስታል ያስፈራል። በሁለት ድሪቶዎች መካከል ክፍተት የለም። ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው። በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል። ግማሹ ያነባል፣ ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል፣ አንዳንዱ ክራሩን ይከረክራል። የሚዘፍንም አለ። በሐሳብ ተውጦ ጣራ ጣራውን የሚያይ ማዕት ነው። ሌላው በጊዜ ተጠቅሎ ለሽ ይላል። እረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ። ከፎቅ ወደ ደቦቃ፣ ወዲያው ደግሞ ወደ ሰኔቻ በመሄድ ሲዞሩ ያመሻሉ። ጥቂቱ ማዶ ለማዶ እየተጫጫኸ ያወራል። የወህኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው። እዛው እንቀመጣለን፣ እዛው እንበላለን፣ እንጠጣለን፣ እዛው እናነባለን፣ እዛው እንተኛለን። አንድ ድሪቶ የአንድ ሰው ቤት ነው። ካልተፈቀደ የሰው ቤት መግባት ነውር ነው። እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል። ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው። ሳቅና ጨዋታ ይበዛል። ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው። ብዙ የሚገርሙ ነገሮች አሉ። እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው። በሆዴ ለሽ ብዬ ከሩቅም ቢሆን አያለሁ። ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው። የተኳረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳ ድንበር አይተላለፉም። በአየር ላይም ቢሆን አንዱ ያንዱን ድሪቶ መርገጥ አይደለም አይነካትም። እንዳይተያዩ ሁለቱም ፊታቸውን አዙረው ይተኛሉ። ያንጠለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል። አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም። ሲበላም እንዲሁ ነው። የሚበላ ከተገኘ የተጣላው ጎረቤት ምራቁን መዋጥ ይችላል። አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል። ይህ ጊዜያዊ ጸብ ነው። ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም። ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል። በቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድሪቶዎችን መጠቅለል በተለይ ምድር ላይ ያሉት ግድ ነው። የጽዳት ተረኞች ቤቱን ይጠርጋሉ። መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል። የጋራ ቤት ስለሆነ የጋራ ሕግ ማክበር ግድ ነው። ያለበለዚያ ቅጣት ያስከትላል። እኛ ከታች ደረጃ አንደርስም። ሁሉም የቤት ውስጥ ህጎች በጣም የሚጠቅሙን ስለሆነ እናከብራለን። በጎላ ጥፋት ውስጥ አንገኝም። ወመኔዎቹ ግን የቅጣት ሰለባ ናቸው። የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም። ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል።
የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር። የግል ኑሮና እንቅስቃሴ ቢፈለግም አይገኝም። የግል ገመና የለም። ቤት ዘግተን የምናደርገው አንድም ነገር የለም። ልብስ ስናወልቅና ገላ ስንታጠብ ሰው ያይናል። ሽንት ቤት ስንቀመጥ ተፋጠን ነው። ስንበላ ልንገለል አንችልም። ገንዘብ ከቤተሰብ ስንቀበል አገር ያይናል። ኑሯችን የት ሄጄ ልደበቅ ያሰኛል። በርካታ መዝናኛዎች ነበሩን። ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው። ቤት ውስጥ ቼስና ዳማ አለ። የተወሰኑ ክራሮችም ነበሩ። የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ። ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው። ክራር መምታት ሲጀምር ጆሮዬ ይቆማል። ሌሎች ሶስት ክራር መጪዎችም ነበሩ። ሽመልስ፣ ደመላሽና በቀለ የሚባሉ። ካሳሁን ደግሞ ጥሩ ያንጎራጉር ነበር። ከዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል። ረስቼ ነው እንጂ ሌሎችም ነበሩ። ግርማ ምርጥ ሰዓሊ ነበር። በሰማያዊ ቀለም የሰራት የአንዲት ሴት ስዕል እስካሁን አይረሳኝም። ስስ የሌሊት ልብስ ለብሳ መጋረጃ ጠገብ ቆማ ነው የሰራት። በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ። ሀብታሞች ሽጥልን እያሉ ከፍታብሔር ድረስ ይመጣሉ። 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው። በከሴ በረሃ የምንበላው በቡድን ነው። መቅሩስ እንለዋለን። ስብስቡ ከ2 እስከ 7 አባላት ይይዛል። 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል። መቅሩስ የሚመሰረተው ከቅርርብ አንጻር ነው። ለምሳሌ ከአንድ ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ። በከፍተኛቸው ቁጥር 6ቶች፣ 7ቶች፣ 25ቶች ወዘተ ይባላሉ። ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው። የክፍለ ሀገር ልጆችም እንዲሁ። በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው። ናዝሬቶች እንላቸዋለን። ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ። ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከሚያፈራቸው አዲስ ጓደኞች ጋር ይቀላቀላል፣ ወይም አዲስ የምግብ ቡድን ይመሰርታል። የመቅሩስ ዋነኛ ድንበሩ ፖለቲካ ነው። ኢህአፓ ከኢህአፓ ጋር፣ ሻዕቢያ ከሻዕቢያ ጋር፣ ህወሓት ከህወሓት፣ መኢሶን ከመኢሶን፣ ወሮ በላው ከወሮ በላው። ይህ ልዩነት በእኔ ትዝብት በትክክል ሥራ ላይ የሚውለው በእኛ ብቻ ነበር። በተለይ ለእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩት ሰዎች ጋር ባንድ ትሪ መብላት ነው። መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው። የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም። በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም። ይህ ሕግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው። ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል። ከርቸሌ እንደ ማዕከላዊ አይደለም። ብቻ መብላት መብትህም ነው። የሚገርምም አይደለም። እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር። ሌላ የደርግ አባሉ የመንግስቱ ገመቹ ወንድም ነበር። እሱ እንኳ ያመው ስለነበር ብቻውን ነበር የሚበላው። ከውጭ አገር ስለመጣ ነው መሰል ሰላይ ነው ብለው አስረውት ነበር። ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ጸባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ። አንዱና ዋነኛው የመክሮስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው። ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም። ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ አመት ሊያመላልስ የሚችል ሰው ማግኘት አይችልም። በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም። ከኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር። ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከተም። ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው። ሌላው የመክሮስ ጥቅም ለመረዳዳት ነው። የመክሮስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ በሆድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎቹን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ ቤተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመክሮስ አንጻር ሲታይ ማለቴ ነው። ያውም በሆድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መክሮስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመክሮሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መክሮሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መክሮሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወይ አንሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መክሮሶች ህልውና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ ሁለት ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሰዋዊ የሆነው የግለኝነት ጸባያችን ብቅ ጥልቅ ሲል ታይቷል። ከመክሮስ ውጭ ያለን ሰው እየተቸገረ እንዳላዩ ማለት ይኖራል። ለማኘክ የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መክሮሶች እንብላ ሊሉት ይችላሉ። ግን ከልብ ላይሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እስረኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ፣ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጥብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። አንዱን በርሜል ሁለት ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታው ትልቅ እንጨት አድርገው ተከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርጎት የሚታደለን ስርቱ ሶስት ነገር ብቻ ነው፤ ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ከገበሬ ማህበር እንደመጣ በቀጥታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል፣ ሳይሆን ይፈነከታል። አንዳንድ ፍሬ ባቄላ ለሁለት። በርበሬውም እንዲሁ ከገጠር በቀጥታ ይመጣና ወፍጮ ቤት ይገባል። መቀንጠስ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈለግ ሊቀነጠስ የሚገባው የበርበሬ አንጓ አይደቀም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ሂሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዙር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። መጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አድርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደ ወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አድርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም። ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው፤ ግን ለምን እጣቢ እጣቢ እንደሚል አላውቅም። ማታ ማታ ሲርበን ኮካኮላ እያል እንጠጣዋለን። በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር። እሁድ ቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም። ጠያቂ ዘመድ የሌላቸው ግን ያን ቀን እንደ ልብ ይበላሉ። ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል። ለነገሩ መረቁ ይጣፍጣል። ቢቀጥንም ስጋ ብርቅ አይደል? ለአስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር። ምናልባት አብዛኛው ሕዝብ አካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል። ንጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለና አርጋው በዳሶ ዘፍነውልናል። እነ ደበበ እሸቱም ተውነውልናል። የእግር ኳስ ሜዳ ቁጭ ብለን ተዝናንተናል። በየክፍለ አገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስትን። ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም። እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም። የታመመም ቢሆን ተደግፎ ይወጣል። ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው። ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው። ሆዳችን ከሞላ በኋላ ዘፈን ለመስማት እናወራርደዋለን። የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው።
ዘሩት የተባለውን ፊልም ማየት ትዝ ይለኛል። ቻምፕ የተባለ ፊልምም ነበር። የእስር ቤት ታሪክ ነው። በጣም የሚያሳዝን ነበር። ብዙ ሰው ተደብቆ አልቀሷል። የእግር ኳስ ከበባት መስሉኝ አስፈቅደው በማስገባት በክፍያ ያሳዩን። ዋናው መዝናኛችን እግር ኳስ ነው። በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው። እግር ኳስ በተፈጥሮ ስሜታዊነትን የሚቀሰቅስ ነው። የኛ ደግሞ ከዚያም በላይ ነው። አንደኛ በራሳችን የተደራጁ ቡድኖች ናቸው። ሁለተኛ አመቱን ሙሉ የምንዝናናበት ነው። ዋሊያ፣ ኒያላ፣ ንብ፣ ጉሬዛ፣ ጥቁር አባይና አውራሪስ የሚባሉ ቡድኖች ነበሩ። የኢሃፓ ልጆች የሚደግፏቸው ቡድኖች ካንዱ በስተቀር ሁሉንም ነው። ረጅም አመት የታሰሩት የደረቅ ወንጀል እስረኞች በብዛት የጥቁር አባይ መስራቾች ናቸው። ያም ሆኖ ጥቂት የእኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ። ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም። እኔ የንብ ስፖርት ክበብ ደጋፊ ነበርኩ። እግር ኳስ ስለምወድ ሳይሆን ከጓደኞቼ አንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው። በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል። በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር። በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው። በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም። መቼስ ከሴ በረሃ አንድ አገር አይደል? የብሔራዊ ቡድን ነበረን። አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር። ውጤታችንም በጣም ጥሩ የሚባል ነበር። እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር። በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ፣ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ ደምሴ፣ ታምራት፣ ደበሳይ፣ ፍጹም፣ ዓለሙ ሃቫናና ላሹ። የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም። አንዳንዴም አቋርጬ መለሳለሁ፣ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ منن بيتش بفرش نروش بدربة اقرش بيشانا كلبتهون يشانبا جاق من يان دسمتي سايدن يانني للبي دستا حاسيت لزمني اندي هيدا اللموي نروبان املاي سيوار قوسي النسو مكرافي التايين مكراني تالا سنور يتقفى من نشاو قولناو يمي التاي بيفا تقريات انك او يتقراو قلاش يبرتات علاما انو عورش يعني قولش نتعنت الجد يركك يالقباو اقازو يقباو قللك سنتونا جارت قرر فتنو ترمسفو بانت ملك عقيد او وبتشن لبسو هزن تنيان ناتي وبتش يتقراو يتمنيش خلو عن جفن ستقلش قللك ابا مولو اني ماركا اني بايو ملكشن اني من دن نزيا لستش عنكتين هزن تنيان ناتي قلني ايه هوتو اكتلش عالو بك انا دلليتو كتو علش عمني سنترون رو اسكدرس درس تلاقو كترو جهوتين مابقا منيان لهني هزن تنيان ناتي كانتي كمن ليت سنور بزمني يقور عرطان يورجو يقور تمني برد اي كتو لكتا يورد بنفله قم نقر عيد اللم يلني عكاله بموت اندك تتاوك عالله قلعي للي لهم بلك لنين بمتاني مدرسو مايك ارنو سفاروت بيورو مفتس ام عالبت يهونو تقوارو موت لرتاوك عال اندي متنك كنتو مدالنو براس مسالك هذا انتنى الناتي انتناش نبرتي انتناش هوتي يا امرويم مبيت يهلنا خبتي راتو اجيكناو هلقو مسافرت وسان ديكا يلو اسكم ساعت يا فكروش جوت وين ناتو يموكا فكرش كالباتو اجيك يتلقا لانتين دا تقزو بفستوم دبونا هدو قسجفو يموتن قرانا هزن تنيان ناتي من النايت انا يود دانجت يا فكرش سي اللي سفتا بموت هزنش ببزا هزن تنيان ناتي انكشان سفسفوني جبا بقلوتي يتاين يالني انباشي يا هزنه بفتش سي اللي كافونو سممني سكازيش وجفو سكاكنش جفنا شرددو لبين عجر رقو منا دايز زلك يلم عبرن انزلك يتنسى ايه برهان اسكميل فنتك هزن تنيان ناتي يمتعون كمبرن يملشكم لرسل لقفرو بتلم شو تلم كسنش عي السبر وزش عي مدت يملش علنا انتخون بكت سندي بمريت وسط تزرتا بسبسا بزوز هفر علت متغات الستنسا يموتوا لجوت تشيه تنساين جنو هذا نشن باسيت ليلوت واسبو كاتش يتفعل بهاي التدمسفو يواتشي يتقران ينبر دفرسو يعلفو عالفامت هنت أبكي لما تيجو من قدسن كنشن سندمكي يلجوت تشات انت يموتو تهلا يميل من لمنا وعند النت بملا سقات تو أبابا عمرات تو فري عبوه يا فرال تنجا كزاري من يقول لعد مهان عون بتوني ادو مدرعاتو يمي بال وندلج اندت والجماني ياوس بيون لزيا لجو تش مات موتو هزن ايقباش كاريك بيت لسارو من قد تيدو لش سلان تيه جمت او كارت جم قرانا كالجو تش عندو كمك عبرو خونو تأيه كتفك عنا ين ملاك تلاكين اندنا جرلانشي الناس هاتشن ينيا انت تبارتشي عتزان الناسي تبال برتا برتا عين ساتساف عن دفاع عال اللاس مكتا نرو فرق عنو عال اللاس مسك ينين تم يفزم ما درشو كالك نقدي الناسي عفر تبالاني تانوراني بالبوها انت عترساني بمجد نبرا يالا هليناي يناتي مكرا هونو مكراي تنتين تورتاو فجوتاو ليلا يتنمون ماكعنا يسأر ليلا منا بزوان شعر اي نبرا اني بهوتي يتدك انا شقا رد تفتي لكلاو بمكر كفو كفونا يناتين مكرا وشو قلتمتونا يا هزن تقاطوان اياو بكاو لبي مكروان مكلات دار تارون كانت بي حق مبالاي نقر تسنو تعكالي يقدل سرط هات هونو بسك أبالي زنبلو مع الدامت يجيو سكيلاج بيش شايود بقديتا يهو سيطلاج بيش ينهن لويا يهو سنور بن قرقرو عطنتين سبراو ينين ناس ارورو انين دازي هوني قباهو كمك عبر لسو لاجن ناتي يميادة سو كدار ينن تناقون لجرش طولون هيدا يلان دالت ايك او زار هونو نرقو دا عالعرف انقوان بلو كمك عبر قفتو عدن تون الجرن يهن عفاو تتو حزن تنيان ناتي حزن تنيان ناتي حزن تنيان ناتي حزنش ببزا حزن تنيان ناتي انكش عن سفسفون جبا بقلبتي
ክለላ ዝክሽታችን በዚሁ ይተናቀቃል ይህንን ፕሮግራም ለገጣዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናምሹ
Yeah.